Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምናመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል።
በዚህ ዘርፍ ውስጥ ተሳትፌ መስራት ፈልጋለሁ ወይ የሚለውን ጥያቄ ከራስ ጋር መነጋገር መጀመሪያ ያስፈልጋል።
የተወሰነ ጊዜ መቸገር ላለምሽው ዓላማ የወደፊት ህይወትሽን እስከምትሞች ድረስ ደግሞ ትልቁ ነገር እውቀት ሌባ የማይሰርቀው ሀብት ነው።
እምሰራው ስራ ከማንም ያላነሰ ሆኖ እኔ ሳስተዳድራቸው የነበሩ ሌሎች ሴቶችም ይሁን ወንዶቹ ከኔ በላይ ያሉት ሲሄዱ እኔ በቃ ስራ ስጡት ስራ ይሰራል እንጂ ለሌላ ነገር ለኃላፊነት ሳልታጭ ቀረው ብዙ ጊዜ።
በፌስቡክ አት ቪኦኤ ማህሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና አድማጮች፣ ለዜናዎቹ ጽዮን ግርማ ነኝ። ከጋቢና በመንገድ ላይ ጉዞ ዛሬ ተመልሻለሁ። ያደረግኳቸውን ውይይቶች ግን በየተራ ማቅረባችን ይቀጥላል። ለምሽቱ ከያዝናቸው ዜናዎች ውስጥ ቀዳሚው በኦሮሚያና በሶማሌ እንዲሁም በደቡብና በኦሮሚያ አዋሳኝ አካባቢዎች ላይ እየታዩ ያሉት ግጭቶች ለሀገሪቱ አጠቃላይ የወደፊት ዕጣ አስጊ ናቸው ሲል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ አስጠንቅቋል። ለሁኔታዎቹ አፋጣኝ መፍትሄ መሰጠት እንዳለበት የጠየቁት የፓርቲው ምክትል ፕሬዚዳንት አቶ ጥላሁን እንደሻው ከቪኦኤ ጋር ባደረጉት ቃለ ምልልስ ስለ ግጭቶቹ መፈጠር ፌዴራሉ መንግስታት በአንድ ለአምስት ጥርነፋ ባሉትና በሌሎችም የመረጃ መዋቅሮች እያወቀ ችላ ማለቱ ያስጠይቀዋል ብለዋል። አድማጮች፣ የዚህን ዜና ዝርዝር ከምሽቱ 3 ሰዓት በሚኖረው መደበኛ ዝግጅት ይቀርባል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በኳታር ድንገተኛ ጉብኝት አደረጉ። በዚሁ ወቅት የሀገሪቱን ንጉስና መከላከያ ሚኒስትሩን ጨምሮ ከሌሎችም ባለስልጣናት ጋር በትልቁ የመካከለኛው ምስራቅ ወታደራዊ ጦር ካምፕ ውስጥ ተወያይተዋል። መከላከያ ሚኒስትሩ ማቲስ የጦር ካምፑ የደረሱት ዛሬ ሐሙስ ጧት ሲሆን በዚህ ወቅት የኳታሩ ንጉስ ሼህ ታሚን በን ሐመድ አልታኒ በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ ያቀረቡትን ጥሪ በድጋሚ አሰምተዋል። አሚሩ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ኳታርና ሌሎች አራት የአረብ ሀገሮችን የተመለከተውን ቀውስ ለመፍታት በሚደረገው ውይይት ምንም አይነት ቅድመ ሁኔታ እንዳይቀመጥ በአጽንኦት ማሳሰባቸው አይዘነጋም። የዩናይትድ ስቴትሱ ከፍተኛ ዲፕሎማት ኳታር የገቡት የአፍጋኒስታን ጉብኝታቸውን ካጠናቀቁ በኋላ ሲሆን በዚያ ቆይታቸውም ከፕሬዝዳንቱ አሽረፍ ጋኒና ከዋና ባለስልጣናቱ ጋር መወያየታቸው ታውቋል። ሰሜን ኮሪያ ውስጥ እስር ቤት የቆየውንና በኋላም ህይወቱ ያለፈውን የኮሌጅ ተማሪ ኦቶ ዋምቢየርን የዓላማቸው መጠቀሚያ አድርገውታል በሚል ሰሜን ኮሪያ የዩናይትድ ስቴትሱን ፕሬዝዳንት ዶናልድ ትራምፕን ከሰሰች። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ዛሬ ሐሙስ ባወጣው መግለጫ ትራምፕና ደጋፊዎቻቸው በሰሜን ኮሪያ ላይ ያላቸውን ቂም ለመወጣት ሲሉ ኦቶ ዋምቢየርን በእስር ላይ በነበረበት ጊዜ በፕሬዝዳንት ኪም ጆንግ አገዛዝ ስቃይ እንደደረሰበት አድርገው የፖለቲካቸው መጠቀሚያ አድርገውታል ብሏል በመግለጫው። ሰሜን ኮሪያ ውስጥ ለ18 ወራት ታስሮ የነበረው ኦቶ ዋምቢየር የፕሮፓጋንዳ ፖስተር በመስረቅ ነበር የተወነጀለው። አድማጮች፣ የሰዓቱ ዜና በቃ። ከቀሪ የጋቢና በመንገድ ላይ ፕሮግራም ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ጋቢና በመንገድ ዛሬ
በሲያትል ከሚኖሩ ትውልደ ኢትዮጵያውያን ጋር የተደረገ ውይይት ነው ለዛሬ ያዝንላችሁ። ጽዮን ግርማ ኢትዮጵያውያንና ቴክኖሎጂ በሚል ርዕስ በአማዞን በማይክሮሶፍትና በቦይንግ ውስጥ በከፍተኛ የኃላፊነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር ያደረገችው ውይይት ይቀጥላል። ሁለተኛው ክፍል እነሆ። አድማጮች በትላንትናው ምሽት ዝግጅታችን በአማዞን የፋይናንስ ማናጀር የሆነችው ወይዘሮ አጋር መኩሪያ ከታክሲ ስራ የማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር አቶ መኮንን ካሳና የቦይንግ ኳሊቲ ኢንጂነር ከሆነው ዶክተር እሸቱ እንየው ጋር ባደረግነው የመጀመሪያ ክፍል ውይይት አቶ መኮንን ምንም እንኳን በትምህርት ዝግጅት ራሱን ብቁ ቢያደርግም ስራ ለማግኘት የገጠመውን ፈተና የገለጸልን ነበር። ለዛሬ ያሳደር ነው አቶ መኮንን ይቀጥላል።
በመጀመሪያ ደረጃ የራስ ጥረት በትምህርትም ሆነ በማንኛውም በሚሰሩት ሙያ ላይ ብቁ ሆኖ መገኘት ዋናው አስፈላጊው ነገር። እኔ ያው እንደመጣሁ የሚያዋጣኝ ትምህርት ነው ብዬ ስለገባሁ በትምህርት ቤትና በመስዳቸው የትምህርት ክፍሎችም ሆነ subject matters የተቻለኝን ያህል በብቃት ደረጃ ለማጠናቀቅ ጣርኩ። ግን ያ የትም ሊያደርሰኝ አልቻለም። እዚያ ጋር እንዳለችው እኔ እንኳን በጣም በዩኒቨርሲቲ በየሶስት ወሩ ራሱ በትምህርት ቤቱ ጋዜጣው ላይ ስሜ ይወጣ ነበር በማመጣው ውጤት። መጨረሻ ላይ ግን የትም ሊያደርሰኝ አልቻለም። ለምን ትምህርት ቤት ላይ አተኩሬ ዝም ብዬ መጽሐፉን መሸምደድና መጥፋት ብቻ ሆነ እንጂ ሌላ ብዙም እንትን ነገር አልነበረውም። በኋላ ነው ዞር ብዬ ራሴን ስጠይቅ ሌላ ምንድነው ማድረግ ያለብኝ ብዬ ሳስብ በመጀመሪያ ደረጃ የምማረው ነገር ብቻ ሳይሆን የምማረው ነገር እኔ ከምፈልገው እኔ ስሜታው ከሚያደርገኝ ከሚያነሳሳኝ ጋር የተዛመደ ነው ወይ እኔ የምወደ የሚያነሳሳኝ ነገር ነው ወይ ብዬ ስጠይቅ ያ ኢንጂነሪንግ የማጠናው ነገር ሆኖ አላገኘሁት። ዝም ብዬ ለትምህርት ማረው አለሁ እንጂ በርግጥ እኔ ከምወደው ከምፈልገው ነገር ጋር አብሮ የሚካሄዳል ነበር። ስለዚህ ለመስራ ቤቶችም ለቃለ መጠይቅም ስራ ፈለጋም ሲሄድ የተቻለውን ያህል ብቁ ሆኛ ላገኘው ወጥቼ ያውና በዚህ በኢንጂነሪንግ በተመሳሰሉ ስራዎች ጥሩ ሰራ ነበር። ግን ፍላጎቱ ስሜታዊነቱ የለም ቁጭ ብዬ ሳነጋግራቸውና ስኬታማ አልሆንኩም። እና ሁለተኛው እሱ ነው መማሩና ብቁ ብቻ መሆን ሳይሆን በሚያውቁት ስሜታዊ በሚሆኑበት በሚፈልጉት መስክ ፊልም ዲሲፕሊን ይባላል። በዛ ደግሞ መማሩ ጥሩ ነው። በሶስተኛ ደረጃ ድፍረት ያስፈልጋል። እዚህ ሀገር አሁን ለምሳሌ እኔን ከኔ ተመክሮ ለመነሳት ልመረቅ አካባቢ ታክሲ የነዳሁ ነው አብሮኝ ተሳፍሮ ወደ አውሮፕላን ማረፊያ የሞስደውን ሰውዬ የት ነው የምትሄደው ስለው እዚህ ቅርብ ከተማ ነው የምሄድ ሲለኝ ቅርብ ከተማ ለምን በአውሮፕላን ትሄዳለህ ለምን በመኪና አትሄድም ስለው በየሳምንቱ ስለምመላለስ ነው አይለኝ። በየሳምንቱ የሚያመላለስህ ምን ነገር መጣ ስለው እንደዚህ እንደዚህ አይነት እንደዚህ ከኮምፒውተር ከቴክኖሎጂ ከቢዝነስ ፕሮሰስ ሪኢንጂነሪንግ ይባል ነበር ያኔ እንደዚህ እንደዚህ ያረኩ ሰዎችን አማክራለሁ ባለሙያ ምናምን ሆኜ ሲለኝ እንደሱ አይነት ስራ መስራት ነው የሚፈልገው ስለው ሳቀብኝ እንዴት አንተ ምን ብቃት ኖሮ ነው ስለኔ እኮ እንደዚህ እንደዚህ የተማርኩ ነው እንደዚህ 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 ነው ማለት ስለው አይ በጣም ተመስጦ በል እንግዳ ሰኞ ሲመጣ ደውልልኝ ብሎ ስልክ ቁጥሩን ሰጠ። ሰኞ ተመልሶ ሲመጣ ደወልኩለት ምሳ የኢትዮጵያ ምግብ ቤት ውስጥ ያበላሁ እንዴት እንደምለብስ ሬዘሜም ይባላል ይሄ በአማርኛም እንደምንደም ይባላል አቆም እሱን እንዴት እንደምጽፍ ቃለ መጠይቅ ሲደረግ ምን ማድረግ እንዳለብኝ መከረኝ። ከዛ በኋላ ሱሰውዬ በመከረኝ መሰረት ሱቅ ሄጄ ሱቅ የሚሸጥ ልብስ የሚሸጡትን ሰዎች ሱፍ እንዴት እንደሚለበስ ምን ከለር ከምን ጋር እንደሚለበስ ከራባት እንዴት እንደሚታሰር አስተማሩኝ። እነሱ ያንን እነሱ ካስተማሩኝ በኋላ እንደዛ ለብሼ ሰውዬው ምሳ መልሼ ጠራሁት ያለኝን ነገር ጽፌ ከበር ሌተር ወዘመ ምናምን ጽፌ ያንን ደግሞ አይቶ ይሄን አስተካክል ብሎ መልሶ ሰጠኝ። አስተካክዬ ሲሄድ በለዚህ መስራ ቤት ሄደ ለከሊታ ለምትባል ሴትዮ ስጣለኝ ሰጠው። ከዛ በኋላ ደውሎ ጠየቃት አዎ ባክሽ ድስ ጨዋላ 3 ቀን ሙሉ ነበር ቃለ መጠይቅ የተደረኩት። በአራተኛው ቀን ምሳ ጧት ቃለ መጠይቅ አድርገውልኝ ምሳ ሁሉ ይዘውኝ ሄዱ። ምሳ ሁሉ ይዘውኝ ሲሄዱ እነዚህ ፈረንጆች ፊት እንዴት አድርገን ምበላው እየደነገጥኩ አበላሉ ሁሉ አላውቀውም አቤቴን እንጀራ በወጥ ነው እንጂ እና ያንን ሁሉ በድፍረት ይሄን አላውቅም አልችልም ብዬ ስለጠየቁ ያንን ነገር እንደዛው ነው። በአራተኛው ቀን ስራ ተቀጠረ እና ስራ ከተቀጠርኩ በኋላ ደግሞ አሁንም ምን ሆነ ስራ የመስራት የሰጡኝን ነገር መስራት መሮጥ የሚመጣውን ደሞዝ መጠበቅ ነው እንጂ ሌላ ነገር አዙሪያ ላይ ነበር። ለምን ያው ትንሽ በሚረዱም ቤተሰቦችም ስላሉ ምንም ስላሉ ያንን ነገር ለማድረግ መሯሯጥ ነው እንጂ ሌላው ነገር እንደላል ነበርኝ። አሁንም እህቴ አጋር እንዳለችው እምሰራው ስራ ከማንም ያላነሰ ሆኖ እኔ ሳስተዳድራቸው የነበሩ ሌሎች ሴቶችም ይሁን ወንዶቹ ከኔ በላይ ያለፉ ሲሄዱ እኔ በቃ ስራ ስጡት ስራ ይሰራል እንጂ ለሌላ ነገር ለኃላፊነት ሳልታጭ ቀረው ብዙ ጊዜ። ያን ጊዜ ነው ዞር ብዬ እንዴ ለምንድን ነው ብዬ መጠየቅ ስጀምር ስራን ከመስራት ባሻገር አሜሪካን ሀገር ማህበረሰባዊ ኑሯቸው ጋር አብሮ መቀላቀል መስራት መጫወት ጊዜ ማሳለፍ ስለሚያስፈልግ ጎልፍ የሚባል ጌም ተማርኩና ጎልፍ እጫወታለሁ። ጎልፍ መጫወት የተለያዩ ነገሮችን አብሮ ማረግ እንደተባለው ደግሞ ሜንቶሪንግ ኮቺንግ መጨረሻ ላይ እንኳን አለቃዬ ራሱን ኮች የሚያደርገውን ከሌላ ካምፓኒ ተቀጥሮ መጥቶ የኛን አለቃዎች እንዴት አመራር መስጠት እንዳለባቸው የሚመክራቸው ኮንሰልታንት አለ ኮች የሚያደርጋቸው እነሱ መጨረሻ ችግሬን እንዲስነግረው እንደዛ አይነት ሰው አሳይቶልኝ
ነው። ይሄን ሁሉ ምን ሰማው ይሄን ሁሉ መስጫጭ ታሪክ ያለፍክበትን ሁሉ የምንሰማው አሁን በማይክሮሶፍት ውስጥ በአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር ይሆንከውን ያንተን ያቶ መኮንንን ታሪክ ነውና ከዚህ በላይ አስተማሪ ታሪክ አይመጣም እንመለስበታለን ወይቱ ቀጥለን ወደ ዶክተር እሸቱ ለምጣ። ይሄንን ጥያቄ ላንተም ሳልፈነዝረው ማለፍ አልፈልግም። በርግጥ ነግረህናል ቤተሰብ አረዳም ነበር ብለሃል። እዚህ አካባቢ ያሉ ለኢትዮጵያኖች ለአብዛኞቹ ቀረብ ብለን ስንጠይቃቸው ትልቁ ሸክማቸው ከሚሰሩት በተጨማሪ 8 ሰዓት ሰርተው 8 ሰዓት ተጨማሪ ኢትዮጵያ ለሚኖሩ ቤተሰቦቻቸው እህት ወንድሞቻቸው እናቶቻቸው የሚያረጉት እርዳታ ነው እሱ የለብኝም ብለሃል። ስለዚህ አንድ ሸክም ስለቀረልን እንደው አያስገርምም ብለን ብንል እንኳን እንዲም ሆኖ ግን እዚህ ደረጃ መድረስ ትልቅ ዋጋ አለውና እንዴት ደረስክ? ከራስ ጥረት በተጨማሪ መታካፍለን ታሪክ አለ?
ያ ብዙ ነገር ያው አጋርና መኮንን እንዳሉት
እነሱ የራሳቸው ነው ያሉት።
ያ መሰረቱ ከዛ ነው። ያው ጠንክሮ መስራት ጠንክሮ መስራት ለግን ጠንክሮ መስራት ቻንስ ሳይሆን በሰባ አረዳም ስልሽ ያ ነገር ወደ ትምህርት ቤት እንዳተኮር አደረገኝ እንጂ አንዳንድ ፈታኝ ነገሮች ነበሩ። እዚህ ጋር ስትኖሪ በተለይ ትልቁ አሜሪካውስ ፈታኝ የሚሆነው ምንድነው? ስመጭና ካንቺ ቀድሜ የመጡ ሰዎች አሉ። የሰፈር ልጅ ይሆናል ጓደኛሽ ይሆናል መጣቂው ጥሩ መኪና ይነዳሉ ጥሩ ልብስ ይለብሳሉ እንደዚህ አይነት ነገሮች ሲያደርጉ ወጣት ልጅ ስትመጪ በተለይ ለወጣቱ ያማልልሻል። አንቺም እንደነሱ ሰርተሽ ብዙ ሰዓት እንደነሱ በመስራት ኢትዮጵያ ካልተማርሽ ስራ ላታገኛለሽ። እዚህ ግን ሳይማሩም ሳትማሪ ቤዚክ ሆነ ስራ ትሰራለሽ እና ብዙ ሰዓት ሰርተው ጥሩ መኪና አላቸው አንቺ መኪና ላይ ኖርሽ ይችላል ኦር መኪናሽ ነዳጅ መሙ ላይ ኖርሽ ይችላል። እና ትልቁ ነገር ምንድነው አንድ ነገር አረጋለሁ ብለሽ ካመንሽ የምጣው መስዋዕትነት መከፈል ነው። ለኔ አሁን ትልቁ ለሌላው ሰው ትምህርት ይሆናል ቢብናገረው በተሰመረታ ለመርዳት ሳይሆን ኢቭን በየእለት ስቃሳችን እዚህ ሀገር ስራ አልሰራም እማራለሁ ብለሽ ስቴጂ እያንዳንዱ ቀን ፈተና ነው። ግን ትልቁ ነገር ምንድነው አገር ቤት እንደሚሉት አንድ ክረምት ያልተራበ ገበሬ አመቱ ሙሉ ይራባል። ላይክ አንድ ክረምት ከመራብ ብሎ ዘሩን አብስሎ ይበላና ሚዘራጣና አመቱ ሙሉ ይራባል። እና ያ ነው ለኔ ያገኘው ትምህርት። የተወሰነ ጊዜ መቸገር ላለምሽው አላማ የወደፊት ህይወትሽን እስከምትሞች ድረስ ደሞ ትልቁ ነገር እውቀት ሌባ ማይሰርቀው ሀብት ነው። እና እኔ ያ ነው ማስተላልፈው ምክር አንድ ነገር መጀመሪያ ቆም ብለሽ ምንድነው ማለት የምፈልገው የትኛው መንገድ ነው የምከተለው ያን ነገር አንዴ ከራስሽ ጋር መከረሽ በቃ ይሄ ነው የኔ ህይወት የሚመራበት። ትምርቱም ከሆነ ንግድም ከሆነ የግድ ትምርት መሆን የለበትም በማንኛውም ዘርፍ ይሄ ነው ካልሽ በኋላ ግን መውደቅም መነሳትም ይሁን ችግርም መራመጥም ይሁን ያ ነገር ያስፈልጋል። በስራ በተመለከተ አንድ ማስተላልፈው ምንድነው እኔ ያረኩት ምንድነው ትምርት በጣም ከመውደድም የተነሳ ይሁን ሁሉም ነገር መስመር ስለያዘ ዛሬ አንድ ዲግሪ ጨርስና ልክ ሁለት ወር አርፌ ሌላ ጀምራለሁ ልክ እንደዛ። ከዛ ሁሉን ነገር እዚህ ሀገር የመጨረሻው ሌብል ተመረ ከጨረስኩ በኋላ ስራ ስር የተሰርተሃል ይሻል። እኔ ምንም አይነት ስራ ኢንተርንሺፕ ኢን ቢትዊን ኢንተርንሺፕ አልሰራሁም። እና ማሳለፍ ምንድነው ኢንተርንሺፕ መስራት ለ
ታዲያ እንዴት ገባ? አሁን የቦይንግ የኳሊቲ
ጉዳይ ከናና ያኔ ከባው እንዴት ደረስክ?
ያዛ ከባው በት ምክንያት አንዱ ትል
ቀላልስ ነው ወይ ማለት ነው? ከተማረ አንድ ሰው ቀላል ነው? ምክንያቱም እዚህም ራሱ ተምረው ብዙ ስራ እንኳን የሌላቸው ሰዎች አሉ እንኳን እንደዚህ አይነት ኃላፊነት ደረጃ ላይና
ለኔ እንደዚህ በመካከል ስራ ሳልሰራ እዚህ ደረጃ እንደዚህ ያደረገኛ ጠናውጣ እኔ ትምህርት ቤት ያለሁኝ ያ ስፔሻላይዝ ያረኩበት እኔ ሰራሁት ኮምፖዚት ማቴሪያል ይባላል። ኮምፖዚት ማቴሪያል አሁን አዲሱ ማቴሪያል ነው።
ምን ማለት ነው እስቲ ለትንሹ አብራራልን በዛውም ለጠየቃችሁ ነው ምንድነው እሱ?
ኮምፖዚት ያማርኛ ቃል የለውም። ኢንተርናሽናል ወርዱ በማን በቻይናም በጃፓንም ኮምፖዚት ነው።
ስራው ግን ድርጊቱ
ብረትን የሚቀይር ቀላል ክብደቱ ነው ጥንካሬው ግን ጥሩ የሆነ ነው። ሪሰርች አረኩት ኮምፖዚት በተመለከተ ሁሉም ጋገባለሁ። ትልቁን ያቀለለልኛው ከዛ የትምሰራ ነበር አድቫንስ ኢንስፔክሽን ቻርልስተን ነበር። ከዛ ወደዚህ መመለስ ፈልግ ያን ስራ ለቀቄ እዚህ እንደገና ያገኘሁት ምንድነው ብዙም ሰው በዛ ፕሮፌሽን ስለሌለ ቀለል ያደርገዋል። እና ለዛ ነው ቦይንግ ወደው እንደጨረስኩኝ ያገኘሁት።
እስቲ በአሁን ስትሰራ በስራ የምታስተዳድራቸው ሰዎች አሉ? ምን ይመስላል የስራው ሁኔታ? ቢሮ ስለማንደው ስዕል ለመስጠት ለኔም
አሁን ባለሁበት አሁን የምሰራው ስራ እኔ ማኔጅመንት አይደለም ኢንጂነሪንግ እና ሪሰርች ኤንድ ቴክኖሎጂ ነኝ። የምሰራው ስራ ምንድነው ፋክተሪ ያለ አዲስ ከሁለት ከሶስት በኋላ ወደፊት የሚወጣ አውሮፕላን ነው ዴቨሎፕመንታል የሚባል አውሮፕላን የምሰራው። እኔ የምሰራው ደግሞ እገባለሁኝ ፋክተሪ ውስጥ ሲሰሩ የተፈጠሩ ችግሮች ካሉ እነዛ ሪፖርት ይመጣሉና እኛ ግሩፕ አለን ተሰብስበን ይሄን ነገር እንዴት ነው የምናደርሰው ይሄን ነገር ችግሩን እንዴት ነው የምናሰግደው። ትልቁ አሁን የምሰራው የጥራት አውሮፕላኑ እንዴት በጥራት መሰራት እንዳለበት እቅድ ነው የምናወጣው። አሁን ትልቁ ዋናው የኔ ኃላፊነት ያ ነው። ለሚሰራው ስራ የጥራት ተቋጣሪዎች አሉ። ይሄዱ ይሄ ትክክል ነው ይሄ ስህተት ነው የሚሉ ለነሱ ፕላን ነው የምናወጣላቸው።
ስለዚህ አውሮፕላኑ ላይ አንድ ችግር ቢፈጠር ተጠያቂ የምትሆኑት እናንተ ናችሁ ማለት ነው?
ያ ሲሙሌሽን ምናምንም የለውም። አሁን
ያ አሁን አውሮፕላን አዝ አውሮፕላንነቱ ብዙ ሺህ ኢንጂነር ነው የሚሳተፍበት።
ስለዚህ አንዱ ክፍል ላይ ነህ አንተ?
እኔ አሁን የምሰራው ክንፍ ላይ ነው። እና ክንፉ ላይ ግን እያንዳንዱን ነገር በጥራት ተሰርቶ ከዋናው አውሮፕላን ከመገናኘቱ በፊት በጥራት ተሰርቶ ማለቁን ቼክ ቢደረገው ፕላን ነው የምሰራው።
ወደ አጋር አንቺ የምትሰሪው አማዞን ውስጥ ነው በኃላፊነት ቦታ ላይ ነው ያለሽው? እንደው ከዚህ በፊት ቦይንግ ውስጥ ነበር የምትሰሪውና አሁን ግን ባለሽ ቦታ ላይ ምንድነው የምትሰሪው? እስቲ መስሪያ ቤትሽ ውስጥ ያለሽን የስራ ድርሻ ንገሪኝ።
አማዞን እንደነ ማይክሮሶፍት ወይም ቦይንግ ረጅም እድሜ ያለው መስሪያ ቤት አይደለም። አንድ 25 አመት 24 አመት ገደማ ቢሆናቸው ነው ሲጀምር መስሪያ ቤቱ እዚህ ሲያትል ዋሽንግተን ውስጥ ነው የጀመረው። ግን በዚህ በ20 አመት ውስጥ ወይ 25 አመት ውስጥ አሁን የዓለም አቀፍ ኩባንያ ነው። በዓለም አንደኛው የሪቴል መሸጫ ወይ ኦንላይን ሪቴል ካምፓኒ ነው። እና እንደዚህ ግሎባል ሲሆኑ እንግዲህ እድገት አለው በየአገሩ ይሄዳሉ ማለት ነው። እኔ በስሬ አሁን 10 ሰዎች አሉ። አንድ ሰው እዚህ አራት ሁለት ሰዎች እዚህ ሲያትል ውስጥ አራት ህንድ ውስጥ አራት ደግሞ ቻይና ውስጥ ናቸው ያሉት። ሶ አንደኛው ስራችን ምንድነው አማዞን እንደዚህ ግሎባል ወይም ደግሞ ዓለም አቀፍ ካምፓኒ በሚሆንበት ጊዜ በየአገሩ ይኖረዋል ብራንች ይኖረዋል። እና ያንን ብራንች ኤክስፓንድ በሚያደርግበት ጊዜ የኔ ቲም ወይም የኔ ግሩፕ ዋናው ስራችን ምንድነው ኮምፕላይንስ መኖሩን ካለምንም ችግር ያንን ቢዝነስ እንዲያድግ ማድረጉን የሚያስፈልገውን ማንኛውንም አይነት የፋይናንስ እና አካውንቲንግ ሴታፕ ከመጀመሪያውኑ ኤግዚስት ማድረጉን የኛ የኔ ቲም ስራ ነው። አሁን በአሁኑ ሰዓት ማንኛውንም አይነት የአማዞንን ግሮውት በኤዥያ ፓሲፊክ የሚሆን ዩሮፕ ውስጥ የሚሆን በኔ ስር ነው ያለው። ሶ ማንኛውም ቢዝነስ ኤክስፓንድ በሚያደርጉበት ጊዜ አንደኛው ሳይን ኦፍ ማድረገው ሰው እኔ ነኝ እዛ ዋናው ኤክዚኪዩሽን ፕላናቸው ላይ። ቦይንግም እያለሁ ተመሳሳይ ስራ ነበር የምሰራው። ቦይንግ በሚያድግበት ጊዜ እዛም 12 ሰዎች ነበሩ ኢንቨስተሪ ሁሉም እዚህ ግን ሲያትል ነበሩ። እና you know የዛሬ 25 አመት የነበረው ሲስተማቸው ምን ፕሮሰሳቸው አሁን ያለውን እድገት አይደግፍምና አንደኛውም ስራችን ምንድነው እንዴት ነው ያለውን ፕሮሰስ ሲስተማችንን ምናሳድገው አብረን ከካምፓኒ ግሮዝ ጋር ለማቀፍ በሚሆንበት ጊዜ ገንዘባችንም ኢንካማችንም ሁላችሁን ነገሩም አብሮ ነው የሚያድገውና ጥሩ የሆነ ሲስተም እና ፕሮሰስ ኢንፍራስትራክቸር ያስፈልገናልና አንደኛውም ስራዬ
ሆነ እና መሰግናለን አካር አንተስ ምን ድረም ትሰራው ማይክሮሶፍት ውስጥ
እኔ የምሰራው እንግዲህ ያው ማይክሮሶፍት ቀደም እንዳልኩት ከ180 ሺህ በላይ ሰራተኞች አሉት እያንዳንዳቸው ኮምፒውተር ይዘው ነው ስራ የሚሰሩት ግን የማይክሮሶፍት 100 ቢሊዮን ዶላር ሬቨኑ ወይም በአመት የሚሰራው ስራ ሽያጩ ገቢው ላይሰንሲንጉ የፈቃዱ ምናምኑ የሰራተኛው ደሞዝ የሚከፈልበት ምናምኑ ይሄ ኢንተርፕራይዝ ሪሶርስ ፕላኒንግ የሚባል ሲስተም አለ ላይክ እንደ SAP የHR ሲስተም አለ የሂውማን ሪሶርስ ሲስተም የሊጋል ሲስተም አለ የተለያዩ ኢንተርፕራይዝ አፕሊኬሽንስ አሉ ማለት መስሪያ ቤቱ የየቀን ስራውን የሚያካሂድባቸው ከ2000 በላይ የተለያዩ የሶፍትዌር ፕሮግራሞች አሉ ወይም አፕሊኬሽንስ ቢዝነስ አፕሊኬሽንስ ይባላሉ። ከዛ በተጨማሪ ደግሞ ማይክሮሶፍት ራሱ እያመረተ የሚሸጣቸው ሶፍትዌሮች አሉ ላይክ Windows, Office and whatever። እነኚህ ደግሞ በሙሉ ፕሮግራማቸው ተጽፎ ከተጻፈ በኋላ ኮምፓይል ተደርጎ ስካን ተደርጎ ሳይን ተደርጎ ላይሰንስ ተደርጎ ለገበያ ወይም ልክ እንደ Amazon በኦንላይን ወይም ደግሞ በሱቅ በሲዲ እየተደረገ የሚሸጥባቸው እነኚህ ሁሉ ሲስተሞች አሉ። እነኚህ ሁሉ ሲስተሞች ከኋላ ያሉ ባክግራውንድ ላይ ሆነው በስተጀርባ ይሄን ሁሉ ስራ የሚሰሩ ኮምፒውተሮች ሰርቨርስ ይባላሉ ወይም ኮምፒውቲንግ ሲስተምስ ይባላሉ። አንደኛው ስራዬ በማይክሮሶፍት በተለያዩ በአለም አቀፍ ባሉ ዳታ ሴንተርስ ወይም ደግሞ የተለያዩ ቦታዎች አሉ እነኚህ ኮምፒውተሮቹ ያሉበት እነኛን ኮምፒውተሮች በጤና የሚያገለግሉ መሆናቸውን ማረጋገጥ ችግር ሲኖርባቸው ወዲያው ነው ያንን ችግር መፍታት ነው። ከነኛ ኮምፒውተሮች ጋር ተያይዞ ደግሞ ስቶሬጅ ይባላል። ለምን ያ ሁሉ የሚሰበሰበው ዳታ ለንግዴ በአማርኛ ቃል ስለሌለ ይከብዳል እና ያ ሁሉ የሚሰበሰበው ዳታ ተከማችቶ መቀመጥ አለበት ስቶሬጅ አለ። እንደገና ደግሞ ያንንም የኔ ኃላፊነት ነው ማለት ኮምፒውተሩንም ስቶሬጁንም መቆጣጠር ተሰብሮ ሌላ ተገብቶ መስበር ማለት ብሎ ፊልፊት መስበር ሳይሆን ሃክ እንዳይደረግ እና የመስሪያ ቤቱ ዋና ዋና የሆኑ ነገሮች ውጭ እንዳይወጡ ውስጥ ተቀምጠው እንዲቆዩ ማድረግ ሲስተሞቹ ዳውን ሲያረጉ ሳፖርት መስጠት ይሄ ዋናው ስራ ይሄ ነውና ይሄ ኢንፍራስትራክቸር ሰርቪስ ይባላል። ልክ የመንገድ የመናምን ኢንፍራስትራክቸር እንደሚባለው ለኮምፒውተርም ስራ ለአፕሊኬሽንም ይሄ ሃይፐር ኮምፒውቲንግ ኢንቫይሮንመንት ኤንድ ስቶሬጅ ኢንፍራስትራክቸር ይባላል። ያንን ሰርቪስ ኢንጂነር ማድረግ ሳፖርት ማድረግ sustain ማድረግ reliability on increase ማድረግ ዋናው ስራ ሲሆን ይሄንን ስራ አብሮኝ የሚሰሩ በኮንትራክተር ደረጃ ቀጥረን የምናሰራቸው በሚሊየን ዶላር በብዙ ሚሊየን ዶላር የምንከፍላቸው ህንድ የሚቀመጡ ከ200 በላይ ሰዎች አሉ። ግን የማይክሮሶፍት ሰራተኞች ሆኖ 25 የህንድ ልጆች ህንድ አሉ 12 ፖርታሪኮዎች አሉ። ለጊዜው የጀመርነው ለወደፊት እናሳድገው 4 ሰዎች አየርላንድ ውስጥ አሉ። እንደገና እዚሁ ሬድመንድ ግን አሁን ያለሁበት መስሪያ ቤት በየቀኑ ስገባ አብረው የሚሰሩ 14 ሰዎች አሉ። እና ጧት ስራም ስገባ ማታም ቤቴም ሲሄድ
ስለዚህ በጠቅላላ 255 ሰዎች በሰር ካስተዳደረ ማለት ነው።
በትንሹ ተገምተው
ቀላል የሚገመት አይደለም በጣም ትልቅ ቁጥር ነው። ወደ ወጣቶች ወደምታካፍሉት እንደው ልንድ ሊሄድ አሁን የአይቲ ዘርፍ እንደው በቀጣይ ትልቁ የሥራ ዘርፍ ነው የሆነም እየመጣ ነው በአሜሪካም በመላው ዓለምም እና እንደዚህ ያለ የአይቲ ዘርፍ ውስጥ መስተማራት ለሚፈልጉ ወጣቶች የምትመክሯቸው ምክር አለው? ያጠራ ጥራ አድርጋችሁ በአንድ ደቂቃ እንደዚህ ብታረጉ እንደዚህ ብታረጉ የምትሏቸው የኛ ፕሮግራም የሚከታተሉ ሰዎች እናንተ የደረሳችሁበት መድረስ ለሚፈልጉ እሱን እንኳን መድረስ ባይችሉ ራሳቸውን መቻል እንዲችሉ የምትመክሯቸው ነገር አለ ወይ? አጋር እንግዲህ ለሴት ነው ቅድሚያ የምሰጠውና
በጣም አመሰግናለሁ ለሴት ቅድሚያ ስለሰጠሽ።
ተደጋግፈንባችሁ አይደል?
ከዚህ በፊት እንደተባለው definitely መጀመሪያ ራስን መጠየቅ ያስፈልጋል። ይሄ ስራ እኔ መስራት የምችለው ስራ ነው ወይ? እኔ የምፈልገው ስራ ነው ወይ? በዚህ ዘርፍ ውስጥ ተሳትፌ መስራት ፈልጋለሁ ወይ የሚለውን ጥያቄ ከራስ ጋር መነጋገር መጀመሪያ ያስፈልጋል። ከዛ በመቀጠል እንግዲህ በዛ ዘርፍ ላይ ያሉ ሰዎችን እንደ ሜንቶር ይዞ job shadowing ምንድነው የምትሰራው? ከቀን ቀን ስራ ምን ይመስላል? ይሄ ነገር ክፍያ አለው ወይ? ስራ ይገኝበታል ወይ? ሚለውን ነገር መጠየቅ በዛ ስራ ላይ ያሉ ሰዎች ጋር ከነክ ማለት ጥሩ ነው። በትምህርት ቤት ያሉ ልጆች ካሉ ደግሞ በጣም ሰጀስት ማድረገው ነገር ምንድነው? ኢንተርንሺፕ በጣም 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 ብዙ ጊዜ ወደ ስራው ዓለም ለመግቢያ ድልድይ ነው። በብዛት ሰዎች ኢንተርንሺፕ ሰርተው ነው ወደ ዋና ስራ ቢሸጋገሩ ጥሩ ስራ ሰርተው ካሳዩና ራስን መጠየቅ ከሰዎች ጋር ኮኔክት ማድረግ job shadow ማድረግ ኢንተርንሺፕ መስራት ለማንኛውም ስራ IT ብቻ ሳይሆን ለማንኛውም ስራና አንዴ ደግሞ ስራው እስከገቡ በኋላ በደንብ በስራ ብቁ ሆኖ ተገኝቶ ኳሊቲ ሆነ ስራ ዲሊቨሪ ያደረጉ ኔትወርኪንግ ሌላው በጣም አስፈላጊና ሜንቶርሺፕን መቀጠል ነው።
ዶክተር እሺ እናመሰግናለን አጋር ዶክተር ሸት
ወደ ትምህርት ለሚሄዱ ሰዎች ምነግረው ነው በመጀመሪያ ደረጃ ለሁሉም ሰው ምነግረው ማለት ነው። እኔ እዚህ ስኖር ብዙ ሰው ሲያትል ብታውቀው ብዙ አመት በመማር ነው እና ይመጣው ይጠይቆኛል እና ኦልስ ምነግረው ምንድነው ትምህርት ቤት መሄድ ስለተባለ ብቻ ዝም ብላችሁ ትምህርት ቤት አትሄዱ። ትልቁ አሁን ያለው ስፔሻሊ በኢትዮጵያ ኮሚኒቲ ማየው ከበደ ትምህርት ቤት ስለሄደ አለሙ ሁሉም ዝም ብሎ ይሄዳል። ከዛ ደግሞ ጥናት ሳረጉ የትኛው እኔ ችሎታዬ ምንድነው? እኔ ሜካኒካል ጀር ስለሆንኩኝ እሱ ሜካኒካል ላይ አንችላል እሱ ደግሞ በኤሌክትሪክ ወይ በኮምፒውተር እግዚአብሔር ተጠቅሞታል እንችላል። መጀመሪያ ፍላጎቱ ማወቅ ነው። ግን አንድ የትምህርት ቤት ብሎ ከገባ በኋላ እኔ ኦልዌስ ምንድነው ተስፋ ለመቁረጥ የአሜሪካ ትምህርት እንደ ኢትዮጵያ አይደለም። ዛሬ ኢንጂነሪንግ ጀምሮ ያተሳካለ ሰው ነገ ነርስ መሆን ይችላል። ከዛ ደግሞ ተመልሶ ኢንጂነር መሆን ይችላል። ዛሬ ቢወድቅ እንደ ኢትዮጵያ ወይ እንደ ሌላው ሀገር ተባረሃል ውዝድሮውላል ይባል ይላል። እየታገሉ በ10 አመት አንድ ድግሪ መጨረስ ይችላል። እና ትልቁ ነገር ተስፋ ለመቁረጥ እኔ የምፈልገው ይሄን ነው። ይሄ ነገር ያዋጣኛል ከያዙ ጠንክሮ መስራት ነው ትልቁ ነገር። እና በአካባቢው ደግሞ አሁን በዚህ ጊዜ አሁን በተለይ አሁን የትኛውም የአሜሪካ ዩኒቨርሲቲ ውስጥ አትሊስት 5 10 አብሽ አይጠፋም። ፍሬሽማን ከሆነ ሲኒየሩ ኦልዌስ እኛ የሚጎለን ነገር ምንድነው ያየሽ እንደሆነ እኔ ትምህርት ቤት ሲሄድ ኢንዶኔዥያዎች በተለይ ከኤጀምሶች የ10 አመት ኖት ይቀመጣል። እኔ ተመርቄ ሲሄድ ለሚቀጥለው ኢንዶኔዥያው ሰጥቶ ይሄዳል። ያኛው ለዛ የኛ ያባህል ይለ እና
ለተማሪዎቹን አስቀምጣውላቸው ትምህርት ውስጥ መሄዱት
ተመርቆ ሲሄድ ለሚቀጥለው ተማሪ አይታወቁም እኮ
ግን አንድ
ሀገር ስለሆኑ ይሰጣጣሉ። እና የዚህ ሀገር ደግሞ ብዙ መረጃ አለሽ ማለት በጣም ትልቅ ለውጥ ያመጣል። እና እኛ ቀድመን የተማርነው እንኳን በዛ ላይ ብንደትም አሁን የሚመጣው መጠየቅ አለበት አፕፍሮንት ወደፊት ቀርቦ ከጠየቀኝ ነው እንጂ እንቢ የሚል ሰው ያለ አይመስለኝም።
እንዴት ወደፊት ቀርቦ ለሚጠይቁ መልስ እንደምሰጥ ቀጥለን እንመጣበታለን። አቶ መኮንን ይሄን ጥያቄና እንደው እንደገና መልሼ ተዙር እንዳልሄድ የአይቲን ይሄን ጥያቄ ተመልሰዋለህ ግን አያይዘህ እንድትመልሰው ማለት ነው። አይቲን ከሌላው ዘርፍ ጋር ለምሳሌ ከዲቨሎፕመንት ከንግድ ካስተዳደር ወይም ከማኔጅመንት ከሴኩሪቲ ጋር እያገናኝቶ አዋህዶ ለመስራት አብርሃም ምስታያይ ዘምት መከረው መከራለው ይሄንን ለሚፈልጉ ሰዎች አንድ ላይ አርገናል።
ኦኬ እኔ ሁለቱም ያሉት እንደተጠበቀ ሆኖ አንድ ነገር የምጨምረው ምንድነው በተለይ ይሄ አሁን ዘመን አመጣሹን ይሄ በኮምፒውተር ላይ የተመሰረተ ቴክኖሎጂን ለመጠቀም ለራስም ጠቀሜታ ለማግኘት ለወገንም የሥራ ዕድል ለመፍጠር ዋናው የሚያስፈልገው ነገር አንደኛ ፍላጎቱ ነው፣ ሁለተኛ ተነሳሳሽነት ነው።
አድማጮች ውይይቱ አላበቃም። በአማዞን የፋይናንስ ማናጀር የሆነችው ወይዘሮ አጋር መኩሪያ ከታክሲ ስራ የማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር የሆነው አቶ መኮንን ካሳና የቦይንግ ኳሊቲ ኢንጂነር ከሆነው ዶክተር እሸቱ እንየው ጋር የተደረገው ውይይት የመጨረሻው ክፍል ሰኞ ዕለት ይቀርባል።
ለዛሬ ያለን ጊዜ በዚህ ተጠናቋል። ሄኖክ
በፌስቡክ አዎ @vioa አማሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሐሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቪል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም
ምሽት። በነገው ክሶ እንገናኛለን።